ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምጽ ዛሬ ምሽት አብራችሁን ከቆያችሁ ከሚቀርብላችሁ ጉዳዮች መካከል
ድማዩ ኤጀርካ ብዙህ ወጻይታት ላይ በፋጠን ይካተታሉ። ቀናማት
የፈጠራ ስራዬ የፕላስቲክ ውጋጁን በከፍተኛ የውሃ ሙቀት በማማላት ወደ ነዳጅ ኃይል ለመቀየር የሚያስችል ነው። ሂደቱን ለማፋጠን ምንም አይነት ኬሚካል ወይም ቅመም መጠቀም ሳይጠይቅ በአነስተኛ ወጪ ይከናወናል።
የፕላስቲክ ተረፈ ምርቶችን ለኃይል ምንጭነት በሚያውል ፈጠራው አማካኝነት ሀገር አቀፍ ሽልማት አሸናፊ የሆነችው ፍዲያ ተክለሃይማኖትን ነው ቀደም ብለን የሰማናት። የምሽት እንግዳችን አድርገናታል። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ይመራለው፣ ኤልያስ አስማረ ደግሞ የምስልና ድምጽ ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚ መሰናዶ እንሻገር። የከፍተኛ ተቋም ትምህርቷን በኬሚካል ኢንጂነሪንግ ያጠናቀቀችው ወጣት ፍዲያ ተክለሃይማኖት በተማረችበት የሙያ መስክ በመስራት ላይ የምትገኝ የፈጠራ ባለቤት ናት። አስመራ ከተማ የምትኖረው ፍዲያ የፕላስቲክ ተረፈ ምርቶችን በውሃ ኃይል ወደ ነዳጅ ለመቀየር የሚረዳና የፈጠራ ስራዋ የሀገር አቀፍ ሽልማት አሸናፊ አድርጓታል። ያስመረው ባልደረባችን ብርሃነ በርሀ ነው ያነጋገራት። በመቀጠል ይቀርባል።
የከፍተኛ ተቋም ትምህርቷን በኬሚካል ኢንጂነሪንግ ያጠናቀቀችው ወጣት ፍዲያ ተክለሃይማኖት በተማረችበት የሙያ መስክ በመስራት ላይ የምትገኝ የፈጠራ ስራ ባለቤት ናት። የፈጠራ ስራዋም የፕላስቲክ ውጋጆችንና ተረፈ ምርቶችን በውሃ ኃይል ወደ ነዳጅ ለመቀየር የሚረዳና 80% ብቃት ያለው ግኝት እንደሆነ ፍዲያ ለአሜሪካ ድምጽ ተናግራለች።
ድማዩ ኤጀርካ ብዙህ ወጻይታት ላይ በፋጠን ይካተታሉ። ቀናማት
የፈጠራ ስራዬ የፕላስቲክ ውጋጁን በከፍተኛ የውሃ ሙቀት በማማላት ወደ ነዳጅ ኃይል ለመቀየር የሚያስችል ነው። ሂደቱን ለማፋጠን ምንም አይነት ኬሚካል ወይም ቅመም መጠቀም ሳይጠይቅ በአነስተኛ ወጪ ይከናወናል። ማለም ደረጃም በሃርቫርድ ዩኒቨርሲቲ በናሙና ደረጃ ከተሞከረው ፕሮጀክት በቀር በሌላ ሀገር ያልተሰራ አዲስ አይነት ቴክኖሎጂ ነው። ግኝቱ 80% ምርት የመስጠት ብቃትም አለው።
የደረቅ ቆሻሻ በአጠቃላይ የፕላስቲክ ተረፈ ምርት ደግሞ በተለይ በአካባቢ ላይ ከሚያስከትለው ብክለት አንጻር በዓለም አቀፍ ደረጃ አነጋጋሪና መፍትሄ ያላገኘ ጉዳይ መሆኑ ለፈጠራ ስራው እንዳነሳሳት ፍዲያ ታስረዳለች። በጉዳዩ ላይ ጥናት በማካሄድ ከብዙ ትጋት በኋላ ፕሮጀክቱን በንድፈ ሐሳብ ደረጃ እንደቀረጸችው የተናገረችው ፍዲያ እንደ አውሮፓውያኑ አቆጣጠር በ2022 ለቶታል ስታርታፕ ኤርትራ ውድድር ላይ በፕሮጀክት ሐሳቧ ተካፍላ የገንዘብ ሽልማትና እውቅና እንዳገኘች ታስታውሳለች። ባለፉት 6 ወራት የፈጠራ ሐሳቧን ወደ ተግባር ለመለወጥ ሙከራዎችን ስታደርግ እንደቆየች ገልጻ፣ ለዚህም ውጋጅ ፌስታሎችን፣ የውሃ ፕላስቲኮችንና የመኪና ጎማዎችን እንደ ግብአት እንደተጠቀመች ትናገራለች። የማምረቻ መሳሪያዎችን ግን በሀገር ውስጥ ለማግኘት ስላልቻለች ያገለገሉ ብረታብረቶች ከሚሸጡበት ቦታ ገዝታ አስመስላ በማዘጋጀት ሙከራውን እንዳደረገች ፍዲያ ትገልጻለች። የጋዝ ማምለጥ ፍዲያን ያጋጠማት አንዱ ችግር ነበር። የተፈለገውን መጠን ነዳጅ አግኝታ ስራዋን በአሰበችው ደረጃ ለማድረስ ባትችልም በተገኘው መጠነኛ ነዳጅ ባደረገችው ሙከራ የፈጠራዋን እውነት ለማረጋገጥ እንደቻለች ፍዲያ ታብራራለች።
እዚያ ከመን ተፕሮጀክት ዝረሃምና ከመን ሀደ ጽቦ ነገር ይገለ
የተወሰነ ቢሆንም ምርት ማግኘት መቻል አንድ ጥሩ ነገር ነው። የተገኘው 10 ሚሊ ሊትር ቢሆንም ፈጠራው ተግባር ላይ መዋል እንደሚችልና የነዳጁን አቅም ለማወቅ አስችሎኛል። ሙከራው በመሃል በመቋረጡ ተጨማሪ ውጤት ለማግኘት አልቻልኩም። ለሙከራ ከተጠቀምኩት 5 ኪሎ ግራም ፕላስቲክ ወደ 1 ኪሎ የሚጠጋ ዝቃጭ ተገኝቷል። ይህ ደግሞ ለከሰልና ለአስፋልት መስሪያ ይጠቅማል።
የፕላስቲክ ውጋጆችን ወደ ነዳጅ የመለወጥ ስራ አዲስ አይደለም የምትለው ፍዲያ ከዚህ በፊት ፕላስቲክ በማቃጠል ነዳጅ የማውጣት የተለያዩ ሙከራዎች እንደተካሄዱ ታመለክታለች። ውጤታቸው ግን አጥጋቢ ባለመሆኑ ብዙም እንዳልቀጠለ ጠቁማ እርሷ የተጠቀመችበት ቴክኖሎጂ በብዙ መልኩ የተሻለ እንደሆነ ታስረዳለች።
هدم وين أنتك؟ جزء إنفارمنتال فريندلي مالتي بزح كله وزايتاتنا.
كم جمري أوهاني متكمو ككين كلس أيهوننا كم هدارو قرم تسمامينو كبلاستيكو يميوت النابت إنالي قداتي ميدرسو عند سالفرنا للوش كفتنيا يبرتيزة تيالاتشو مترانا قروش تلايتون ديك أروبا مدرق يجرين هاوس غاز لك أتنسلميك أنس يمي مرتون داج نسوهنو كفساش نداج بتج أماريم بوتا غازنا كسلمي جنيل سلسي غازو تملسو وهون لما فلاسي تكمل يفلا وهاك أزقزو داقم تكم لايسيول ودولة متو ديكري سيلشاس مكتر جاسلمي نورو تملسو لما فلات تنش هايل بچانو ياسفلقو بزهم ፕሮጀክቱ የኃይል ፍጆታ ለማሟላት ይረዳዋል። በአጠቃላይ ብክነት የሌለውና ወጪውን ባጭሩ መልሶ ትርፋማ የሚያደርግ ግኝት ነው።
የፈጠራ ስራዋ ከ17ቱ የ2030 የምዕተ ዓመቱ የልማት ግቦች አኳያ 11 የሚደርሱትን በማስተካከል ረገድ ያለው ጠቀሜታ ሲታይ ፋይዳው ቀላል እንዳልሆነ ሊዲያ ታስገነዝባለች። ከነርሱም ውስጥ በጤና ጥበቃ፣ በአየር ንብረት ለውጥ በብዝሃ ህይወት ክብካቤ በአረንጓዴ ልማት ድርቅና ረሃብን በመቋቋም በታዳሽ ኤነርጂ አቅርቦትና በመሳሰሉት ተያያዥ ጉዳዮች ያለው በጎ ተጽዕኖ ተጠቃሽ ነው። በኤርትራ በየአመቱ ከሚወጣው ወደ 79000 ቶን ደረቅ ቆሻሻ ውስጥ 11% ወይም 8000 ቶኑ የፕላስቲክ ቆሻሻ ነው ትላለች ሊዲያ። ከዚህ አኳያ ፕሮጀክቱ ሙሉ በሙሉ በአገር ውስጥ ተግባራዊ ሲሆን የነዳጅ አቅርቦትን በ5% በማሳደግ ለህብረተሰቡና ለአገር አጠቃላይ እድገት ትልቅ ጠቀሜታ እንደሚኖረው ሊዲያ አመልክታለች።
ንሰረዝ ገበርኮ መስናቲ አመታዊ ፈድግዝ ገበርኮ
ባደረኩት ጥናት የነዳጅ አከፋፋዩ ቶታል ድርጅት በየአመቱ 1500 ቶን ነዳጅ ዘይት ወደ ኤርትራ ያስገባል። በኤርትራ ከሚጣለው 8000 ቶን የፕላስቲክ ውጋጅ እስከ 7000 ቶን ነዳጅ ማምረት ይቻላል። በዚህም የሀገሪቷ የነዳጅ ፍጆታ ከመሟላትና ለነዳጅ የሚወጣ የውጭ ምንዛሬን ከማስቀረት በተጨማሪም የነዳጅ ወጪንም ስለሚቀንስ የትራንስፖርትና የኤሌክትሪክ ዋጋም ይቀንሳል። በአጠቃላይ የፕላስቲክ ውጋጅ የሚያስከትለው ብክነት እንዲቀንስና የሀገሪቷ አመታዊ ጠቅላላ ገቢም እንዲያድግ ይረዳል።
ለፈጠራው ስራዋ የሚያስፈልጉ ግብአቶችን በቅርቡ አለማግኘትና የኤሌክትሪክ መቆራረጥ ሊዲያ ለተያያዘችው ጥረት ዋና ተቅዳሮቶች ናቸው። ይሁንና በቀጣይ በተሻለ ቃና በሌላ ዲዛይን ሙከራውን ለመቀጠል ከተለያዩ ባለሙያዎች ጋር በትብብር እየሰራች እንደሆነ ሊዲያ ጠቁማለች። በቅርቡም ተጨማሪ ሙከራ ለማካሄድ በጥረት ላይ እንደምትገኝ ነግራኛለች። ለአሜሪካ ድምጽ ራዲዮ ብርሃነ በርሀ አስመራ።
ብራና በርሃን አመሰግናለሁ። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምጽ ያለ ጊዜያቸው የተወለዱ ልጆቻቸው የአይን ብርሃናቸውን ያጡባቸውና እክሉ ያገናኛቸው እናቶች አንድ ገባሬ ሰናይ ተቋም አዲስ አበባ ላይ መስርተዋል። ከትምህርት ገበታ ርቀው በየቤታቸው የተቀመጡ የችግሩ ተጠቂ ህጻናትን ለመርዳትም እየጣሩ ይገኛሉ። ኤደን ገረመው በጉዳዩ ላይ ቀጣዩን ዘገባ አስተናግዳለች።
ሳራ ወልዴና ሰናይት ዮሐና ወርቅ የቪዥን ማይፌት ሳናቸው ህፃናት ወላጆች በጓድራጎት ድርጅት ከሰባቱ መስራቾች መካከል ናቸው። ሁለቱም እናቶች አይነ ስውራን ልጆች አሏቸው። ልጆቻቸው መዋለ ህፃናት የሚሄዱበት እድሜ ላይ ሲደርሱ የሚቀበላቸው ትምህርት ቤት ማጣታቸው የሚቀሩት ተመክሮ ነው። በቅድሚያ የተቋሙ ምክትል ሰብሳቢና አጋር መስራች ሰናይት ዮሐና ወርቅ፣
መጀመሪያ ሀዘን ነው የሚሰማው፣ በጣም ታዝኛለሽ። ከዛ ቀጣይ ደግሞ ፊቸሩን ነው የምታስቢውና ፊቸር ላይ ምንድነው መሆን ያለበት ብለሽ ስታስቢ፣ ኢትዮጵያ ውስጥ ስታስቢው ያው ብዙ ነገር የተመቻቸ የለም። እንኳን አይደለም አካል ጎሎብሽ በሙሉ ምንድን ብዙ የተመቻቸ ነገር የለም። በጣም ቻሌንጅ ያስፈልጋል ራስሽን ለማውጣት ማለት ነው። እና ያሰብኩት ምንድነው ይሄ ልጅ ምንድነው እናደርገው እንዴት ነው የሚሆነው? አንድ ልቤ እንዲያውም እንደው ምን አለ ወደ ውጭ ስፖንሰር የሚያገኘኝ ሰው ባገኘውና ውዥ ወጥቼ ውጭ በተማረልኝ እንደዚህ አይነት ነገር አስቤያለሁ። ከዛ በኋላ ግን እነዚህ እናቶች ሳገኝ ግን ምንድነው የተሰማኝ፣ በቃ አሃለ ከአንድን አይነት ሰዎች አሉ እንደዚህ አልኩኝ። እዛ ትምህርት ቤት እንዴት ነው ምናምን ረሽን ሳገኛቸው ስጠይቃቸው ነው እኛ እኮ የለም ነበር እንደዚህ እንደዚህ የሚፈልጉት እነሱ በስምንት ዓመት በላይ ሲሆኑ ነው የሚቀበሏቸው እና ከዛ በፊት አይቀበሏቸውም። ከዛ ተመልሼ ሳስበው ልጅ ማየት ውጭ ሁሉም ነገር ያደርጋል እንደ ልጅ ማለት ነው። እንደ ልጅ ብዙ ነገር ያደርጋል። መጫወት፣ ድምፅ የሰማበት ቦታ ይሄዳል፣ ድምፅ ይነካካል። በቃ እንደ ልጅ ማለት ነው። በቃ የማያየውን ነገር አያይም እንጂ ሁሉንም ነገር ያደርጋል። እና ይሄ ልጅ መዋለ ህጻናት የሚባለው ነገር መዋል አለበት። እውነት ነው መጫወት አለ አለበት ከልጆች ጋር መገናኘት አለበት የሚለው ነገር ነው ያሰብኩትና እና እንዴት ነው ምናምን ስላቸው እንደዚህ እንደዚህ ያሰበላል በቃ ከዛ በኋላ ብሬቸው መስራት ጀመርኩኝ። ከዛ በኋላ ወዲያውኑ ሰራን መስከረም አካባቢ ልጆቻችን ትምህርት ቤት ዩኒፎርም ለብሰው መግባት ቻሉ። እዛ ግቢ ውስጥ እንደልባቸው አንድ አይነት ልጆች ናቸው፣ ይጫወታሉ፣ ኮሚኒኬት ያደርጋሉ፣ ሬልም መነካከት ጀምረዋል ብዙዎቹ። እንዲሁም ደህና የሚመንትን የሚሉ የሚችሉ ልጆች አሉ። እነሳሚ እድሜ ከፍ ያሉ ይችላሉ ማለት ነው።
ሳራና ሰናይት ልጆቻቸው ከጊዜያቸው ቀድሞ በመወለዳቸው የተነሳ የአይን ብርሃናቸውን እንዳጡ ይናገራሉ። የተቋሙ የቦርድ ሰብሳቢና አጋር መስራች ሳራ ወልዴ የራሷን ተሞክሮ ታጋራለች።
ለጊዜ የተወለደ ልጅ ነው። በሰባት ወሩ ነው የወለድኩት አሜንን እና ተወልደው 1 ኪሎ ነበረ። ከተወለደ በኋላ የሙቀት ክፍል ነበረ። ሙቀት ክፍል ውስጥ 2 ወር ከቆየ በኋላ ነው እንግዲህ ከዛ ከወጣ በኋላ ነው አይነ ስውር መሆኑ የታወቀው ማለት ነው። እዛ እስካለ ድረስ ምንም አይነት የአይን ሕክምና አልተደረገለትም። ከዛ ከወጣ በኋላ የተለያዩ ምርመራዎችን አድርጌለታለሁ። የልብ የጆሮ ምርመራዎች ይደረግለት ተብሎ እሱን ሁሉ ምርመራ ከተደረገ በኋላ የአይኑን ግን ማንም አላስታወሰም። እኛ ከወጣሁኝ በኋላ ነው በ5 ወሩ ነው አይኑን ሸውራር ሲል ወደ ጎን ምናምን ሲያይ ምን ተፈጠረ ብለን ሆስፒታል ስንወስደው ነው እንግዲህ በጣም ሌት ሆነሻል፣ ዘግይተሻል፣ አሁን ምንም አይነት ሕክምና አይኖረውም፣ 5ኛ ደረጃ ሬቲና ዲታች አድርጓል የተባልኩት ማለት ነው። ከዛ በኋላ ያልሄድኩበት ሆስፒታል የለም። በምችለው በእምነቴ ሞክሬያለሁ፣ ግን የምችለውን ሕክምና አድርጌለታለሁ። ዳም አድርጓል፣ አንድ አይኑ ጭራሽ አይሰራም፣ አንድ አይኑ ግን ትንሽ ተስፋ አለው ተብሎ ነበረ። ከ5ኛ ደረጃ ወደ 4ኛ ደረጃ ሬቲና ነው ተለጥፎለት ትንሽውን ብርሃን ነገር ይከተላል ማለት ነው።
ቀድሞ በግራፊክስ ሙያ ላይ ነበረችው የተቋሙ የቦርድ ምክትል የቦርድ ሰብሳቢ ሳራ በሀገር ደረጃ የመጀመሪያውን የአይነ ስውራን መዋለ ህጻናት ለመክፈት የቆረጡበትን ሂደት ታስረዳለች።
አይነ ስውር ሲሆኑብን ልጆቻችን ትምህርት ቤት አተናል ፈልገን በሀገር ደረጃ ለእነዚህ ህጻናት ትምህርት ቤት የለም። ሰው ልጆቻችንን አቅፈን ቤት ውስጥ 8 ዓመት ድረስ መቀመጥ የለብንም። ስለዚህ ከተለያዩ እናቶች ጋራ በተለያየ ሶሻል ሚዲያ እና በተለያየ ቦታ ተገናኝተን ነው ይህንን ድርጅት ስንመስረት የተባባል ነው። ምክንያቱም ልጆቻችን የሚውሉበት ቦታ ስለሚያስፈልግ እኛ እንደ እርዳታ ድርጅት አድርገን ነው ብዬ የተሰማቸው። ወላጆች በጎ አድራጎት ድርጅት ነው የሚለው ድርጅቱ ትምህርት ነው የሚሰጠው። አስተማሪ አይደለሁም በእውቀቴ፣ ግን ያ ሆኖ አልተሸነፍኩም። ምክንያቱም ለዚህ ለልጄ ነገ ምንድን ነው የሚጠይቀኝ? ይሄ ልጅ ትምህርት ቤት ይጠይቀኛል። ትምህርት ቤት ደግሞ ሌላስ ጓደኞቹ ፖርሳ ይዘው ሲሄዱ እሱ ቤት ውስጥ መቀመጥ የለበትም። ሰው ምን እናድርግ ብለን ስንነጋገር አጠቃላይ 7 ነን። ከእነሱ ጋር ተገናኝተን ምንድን ያወራ ነው ያው ትምህርት ቤት ያስፈልጋቸዋል እነዚህ ልጆች መዋለ ህጻናት ማለት ነው። እንዳደር ድርጅት መስርተን እዛ ድርጅት ላይ እኛ ብቻ ሳንሆን ቤት ተቆልፎባቸው የተቀመጡ ብዙ ህጻናቶች አሉ። እነዛ ህጻናቶችንም ማውጣት ማብቃት እውቀት አላቸው። ጭንቅላታቸው የሚገርም ነው። መቀመጥ የለበትም ቤት ውስጥ የሚል ሀሳብ አመጣንና ይህን ድርጅት መስርተን ዛሬ ከስራችን 30 ልጆችን መስርተን አሁን ትምህርት እየሰጠናቸው እንገኛለን ማለት ነው።
የቦርዱ ዋና ሰብሳቢ ሰናይት ትምህርት ቤቱ በአሁን ሰዓት ስላለበት አቋምና ስለሚሰጣቸው አገልግሎቶች አጋርታለች።
አካውንቲንግ ነው የምንሰራው፣ በፋይናንስ ላይ ነው የምንሰራው። እኔ ራሴ ትሬድ መደረግ አለብኝ እኔ ብሬን ለማስተማር። ግን እኛ ያደረግነው ምንድን ነው ትምህርት ቤቱን ካዘጋጀን በኋላ ስፔሻል ኒድ የተመረቁ ልጆች ነት ቀጥረናል። ከዛ በኋላ ናኒዎች ቀጥረናል የሚያግዟቸው። እንደሱ አድርገን ነው ትምህርቱን እንዲኬድ ያደረግነው። እኛ ራሳችን ሰልጣኝ ነን የትምህርቱ በተለይ ብሬንን አሁን ሳሚ ነው አሁን እኛም እየሰማን እንደገና አንዳንድ ዝግጅቶችን እንትን እያደረጉ እንድንማር እየታቀደ ያለው። ምክንያቱም ከባድ ነው የእነሱን ትምህርት ለማስተማር እኛም አናውቀውም እና በሚያውቁት ነው እየተሸፈነ ያለው። በበጎ አድራጎት የሚመጡም አሉ። ቀጥታ ትምህርቱን እንትን ማቴሪያሉንም በማምጣት የሚያገዙ ሰዎች አሉ። እንደሱ እያደረግን ቀጥታ የሚያውቁት እውቀቱ ላላቸው ሰዎች ነው ልጆችን የሰጠናቸው እንጂ እኛ ቀጥታ የሳተፍን አይደለም።
ትምህርት ቤቱ በበጎ ፈቃደኞችና በወላጆች አቅም አዲስ አበባ ወደ ጀሞ መንገድ ላይ በሚገኝ የኪራይ ቤት ውስጥ እንደተመሰረተ የሚናገሩት ወላጆቹ ትምህርት ቤቱን ለማስቀጠል የተለያዩ ተግዳሮቶች እንዳለባቸው ይናገራሉ። ሳራ ወልዴ፣
ዋናው ያለብን እኛ ችግር የቤት ክራይ እና የአስተማሪ ደሞዝ ነው። የሚሸፍንልን ካገኘን እንደው መንግስት እንዲያየን ብለን የምናስበው የተዘጉ የተለያዩ ቤቶች ካሉ ያንን ቤት በመስጠት መንግስትም ቢተባበረን ከዚህ ወጪ ሊገላግለን እኛ ሁን ሄደች ሆነብን ራስን ታሲ ሆነብን እነዚህ ጣናቶች አምና ወጣው ዘንድሮ ቀጥለዋል ኔክስቲም ይቀጥላሉ ይስጋታችን ነው ደስተኛ ሆኖ ይዋሉ ነው አሁን ያሉበት ሁኔታ ማለት ነው ነገ ደግሞ ተመልሰው ፖስታውን ይዘው ኔክስቲ ይቀመጣሉ ወይ ይሄን ነው እየፈራን ያለነው
ይሁን እንጂ ምንም አይነት ማለ ህፃናት ባልነበረበት ጊዜ ከባዶ ቆርጦ የተነሱት እናቶች ለአሁኑ ተግዳሮት እጅ እንደማይሰጡም ይናገራሉ። የተቋሙ ምክትል ሰብሳቢ ሰናይት ዮሐናወርቅ ተግዳሮቶች ቢኖሩም ራያቸው ሰፊ መሆኑን ነው የጠቆመችው።
እንደራይ እንግዲህ አሁን እኛ መናስበው ጫጭን አብዛኞቹን ባው እንደ ልጅ ወጣው እንደ ልጅ ተመረው እንዲገቡ ነው የምንፈልገውና አንደኛ ክፍልም ሁለተኛ ክፍልም ይያልን የመስፋት ራይ አለ ምርሴት ስለሆነ ሐሳባችን ማለት ነው። ጎን ለጎን ደግሞ እነዚህን የነሳሚ ምክንያት የሆነባቸውን የአይነ ስውርነት የመጣበትን ምክንያት በመንጩ ለማቅረብ በመንግስቱም በኩል ሆነ እኛም ደግሞ ለወላጆች እናቶች አሁን ፕሪማቸ ወለዱ ለተባሉ እናቶች በመስጠት በደብከምና እንዲያገኙ ማድረግ ነው። ምንጩንም ማድረግ ስለለብን መቀጠልም ስለሌለበት ማለት ነው። ቀላል የሆነው ነገር መቅረፍ እንችላለን።
ቪዥን ማየት የተሳናቸው ህፃናት ወላጆች በጎ አድራጎት ድርጅት ከተመሰረተ አንድ አመት ተኩል ሆኖታል። ተቋሙ ታዲያ የተነሳለትን ይህንን አላማ ይዞ ለመቀጠል ይችል ዘንድ የበጎ ፈቃደኞችና የባለድርሻ አካላት ድጋፍ እንደሚያሻው መስራቾቹ አጋርተውኛል። ከአሜሪካ ድምጽ ለተጠናቀረው ዘገባ አደን ገረመው ከዋሽንግተን ዲሲ።
እንደምና አመሰግናለሁ። በአማራ ክልል በተከሰከሰው የጸጥታ መደፍረስ ምክንያት ሊካሄድ የነበረው የላሊበላ ውቅር አብያተ ክርስቲያን የጥገናና ጥበቃ ስራ እንደተስተጓጎለ ተሰምቷል። ከዚህ ጋር የተያያዘውን ዜና ደግሞ መስፍን አራጌ ያሰማናል።
የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን ከጠቅላይ ሚኒስትር አብይ አህመድ ጋር ሆነው የላሊበላን ፍልፍል አብያተ ክርስቲያን ከጎበኙ በኋላ የፈረንሳይ መንግስት በገባው ቃል መሰረት አብያተ ክርስቲያኑን የመጠገንና የመጠበቅ ስራ ጥናት የተጀመረው ከአራት አመታት በፊት ነበር። ይሁን እንጂ መጀመሪያ በኮቪድ-19 ወረርሽኝ በኋላ በሰሜኑ ጦርነት ምክንያት ጥናቱ ተጓቶ ቆይቷል። የሰሜኑ ጦርነት በፕሪቶሪያው የሰላም ስምምነት በመቆሙ በኢትዮጵያ የፈረንሳይ አምባሳደር ሬሚ ዋሪሾክ ሀገራቸው በጅምሩ የተቋረጠውን የላሊበላ ፕሮጀክት እንደምታስቀጥል ዳግመኛ ቃል ገብተው ነበር። ሆኖም በአማራ ክልል የተከሰከሰው የጸጥታ መደፍረስ የጥገና ጥናቱና ትግበራው በተቀደላቸው መሰረት ተፈጻሚ እንዳይሆኑ ቅፋት እንደፈጠረ ተመላክቷል። በላሊበላ ከተማ አስተዳደር የባህል ቱሪዝም ጽህፈት ቤት የቅርስ ጥናትና ልማት አስተባባሪ ማንደፍሮ ታደሰ
የፈረንሳይ አጥኚ ቡድኖች ወደ አካባቢው ጥናቱን በማካሄድ ወደ ተግባር ስራው ለመግባት ሁለት ጥናቶች ስለሚቀሩ እነዚህ ሁለት ጥናቶች ባለመጠናቀቃቸው ምክንያት የጥገና ስራው ዋናው ፕሮጀክት ማለት ነው የመጠለያ ማንሳትና አዲስ መጠለያ መስራት እንዲሁም ዘላቂ ጥገናዎችን የመጠገን ስራ የቤተክርስቲያኑ አካላት የጉዳት አይነቶች አሉ፣ ስንጥቆች አሉ፣ የተንጠለጠሉ ዋለቶች አሉ። እነሱን በቋሚ ጥገና ስራው ማካተት ነው። እነሱን በዘላቂነት የመጠገን ስራው ፕሮጀክት ለመጀመር ሁለት ጥናቶች መጠናቀቅ ነበረባቸው። እሱ ባለመሆኑ ዋና ፕሮጀክት ስራው ባለበት የዘገየ መሆኑን መግለጽ ነው።
እንደ ድርጊት መርሃ ግብሩ ጥናቱ በ2011 ዓ.ም ላይ ተጀምሮ በሶስት ዓመት ውስጥ ከተካሄደ በኋላ የጥገናና ጥበቃ ሂደቱ ደግሞ በ2015 ዓ.ም መጠናቀቅ ነበረበት። ይሁንና የጥገና ስራው አለመጠናቀቅ ቀደም ብሎም ቅርሱ ላይ ይስተዋል የነበረውን አደጋ እንዳያባብሰው አስተባባሪው ያላቸውን ስጋት ያመለክታሉ።
የኢትዮጵያ መንግስትም የፈረንሳይ መንግስትም የሁለትዮሽ ስምምነት ሲፈጽሙ ቅርሶቹ ላይ የደረሰውን ጉዳት መጠገንና ለሚቀጥለው ትውልድ እንዲተላለፉ ማድረግ ነው ዋና ዓላማው። ስለዚህ ይሄ ባለመሆኑ ነባሩ መጠለያ ይወድቃል የሚል ስጋት በማህበረሰቡ ዘንድ አለ። የምታያቸውም አንዳንድ ጉዳቶች አሉ። ለስጋት ነው ለቅርሶቹ ይሄ መጠለያ ቢወድቅ ያድርግና ቅርሶቹ ላይ የሚያሳድረው ተጽዕኖ በጣም የከፋ ይሆናልና ይሄ ትልቅ ቅርስ የዓለም አቀፍ ቅርስ እያየው ልታጣው የምትችልበት ሁኔታ አለ። በተባለው ጊዜ ገደብ ባለመጀመሩ ቅርሶቹ ላይ የሚደርሰው ጉዳት ከጊዜ ወደ ጊዜ እየጨመረ የመጣበት ሁኔታ አለ። አየር ንብረቱም በራሱ የተቀያየረበት ሁኔታ አለ። በጣም ኃይለኛ ንፋስ አለ፣ ሙቀት አለ። እነዚህ በመጡ ቁጥር መጠለያው ላይ የሚያሳድረው ተጽዕኖ አለ።
ከአመት በፊት በነበረው ዋጋ የፈረንሳይ ልማት ኤጀንሲ እና የኢትዮጵያ ገንዘብ ሚኒስቴር ለቅርሱ ጥገናና ጥበቃ የመጀመሪያ ክፍል ፕሮጀክት የ260 ሚሊዮን ብር ስምምነት ተፈራርመው ነበር። በወረርሽኝና በጦርነት ምክንያት የጥገናና ጥበቃ ስራው በተደጋጋሚ እየተጓተተ በመሆኑ የፈረንሳይ መንግስት ወደ ኋላ እንዳይል ስጋት አለን ይላሉ የአካባቢው ነዋሪዎች። የነዋሪዎቹን ስጋት የሚጋሩት የክልሉ ባህል ቱሪዝም ቢሮ ኃላፊ ጣሂር መሐመድ ከፈረንሳይ መንግስት ጋር ተጨማሪ ዲፕሎማሲያዊ ንግግር እንደሚያስፈልግ ይናገራሉ።
በሰሜኑ ኢትዮጵያ ክፍል በነበረው ጦርነት ኢንፋክት ፖለቲካል ዲሲዥንም ጭምር በመሆን ጭምር ለመጓተት ችሎ ነበር። በኋላ ላይ ግን እንደገና እንዲጀመር ሆኗል። የክልላችን ባህልና ቱሪዝም ቢሮ የኛ ቢሮ ያለው ሮል በዚህ ላይ የተቋቋመ ስትሪንግ ኮሚቴ አለ። የቅርስ ጥበቃ ባለስልጣን፣ የፈረንሳይ ኤምባሲ፣ ሚኒስቴር መስሪያ ቤቱና እኛ ያለንበት ቅርሱ በሚሰራበት ዙሪያ የምንነጋገርበት እስካሁን ድረስ ሰስቴኔብል ላሊበላ የሚባለው ፕሮጀክት ያው ይሄው የፈረንሳይ መንግስት ፕሮጀክት ነው። ይሄም ራሱ በጥሩ ሁኔታ እስካሁን ሰዓት ድረስ ስራውን እየቀጠለ ነው። በዋናነት ሜጀር የሚባለው የቅርስ እድሳቱ ሼዱን የማንሳትና የማስተካከል ስራዎች ግን አሁንም ተጨማሪ የዲፕሎማሲ የቴክኒካል ስራም የሚፈልጉ ናቸው።
በፈረንሳይ መንግስት የሚታገዘው ዘላቂ የላሊበላ ልማት ፕሮጀክት ኃላፊ ኪዳነ ማርያም ወልደ ጊዮርጊስ ደግሞ ፕሮጀክቱ በአንጻራዊነት የተሻለ አፈጻጸም እንዳለው ይገልጻሉ።
አሁን እየሰራን ያለነው እዛ ሳይቱ ላይ 22 ቦታዎች ላይ የእርምት ስራዎችን መስራት ፈላላ ጥገና ሳይሆን እርምት ምንድነው? ለምሳሌ በጣም ሊወድቅ የሆነ ድንጋይ ከሆነ እሱን መልሶ ማስተካከል፣ ወደ ነበረበት መመለስ እንዲህ ነው። ስለዚህ በቤተ ሊባኖስ በቤተ መርቆሪዮስ ይህን ስራ ሰርተናል። ድልድዮች መሰራት ነበረባቸው። ምክንያቱም የሚቀጥለው ዋናው የጥገናና የመጠለያ ስራ ሲመጣ ቅድሚያ የማረም ስራና የማስተካከል ስለሆነ እሱን እየሰራን ይገኛል። አርኪኦሎጂ ትልቅ ስራ ተሰርቷል። እሱን ተከትሎ የተከፈተ የውሃ መፋሰሻ ወይም ትሬንች የሚባለው ነገር አለ። እሱ በዘላቂነት ለወደፊትም ቢሆን ጥንት ተደፍኖ የነበረው ነገር ከፍቶ ውሃው በዛው በነበረበት መልኩ እንዲፈስ ማድረግ ነው። ላሊበላ ይመጥናል በምንለው ደግሞ መንገዶችን ማስተካከል፣ እነዚህን ስራዎች እየሰራን እንገኛለን።
ሞቅ ቀዝቀዝ የሚለው የግጭት ሁኔታ ከውቅር አብያተ ክርስቲያኑ የጥገናና ጥበቃ ስራ በተጨማሪ በቱሪዝም ፍሰቱም ላይ ሳይቀር ጫና እያሳደረ እንደሆነ አቶ ማንደፍሮ ይናገራሉ።
ዋናው ፕሮጀክት ቢጀመር ለአካባቢው ማህበረሰብ እንደ ኢኮኖሚ አማራጭ ሆኖ ይጠቅም ነበር። ይህ ባለመሆኑ ከፍተኛ ረሃብ አካባቢ ላይ እንዲገባ፣ ህዝቡ ችግር ውስጥ እንዲወድቅ የተሆነበት ሁኔታ አለ። ምክንያቱም ቱሪዝም እንቅስቃሴው ስለቆመ ማለት ነው።
በላሊበላ ከተማ አካባቢ የአስጎብኞች ማህበረሰብ ሳቢ ስታሉ ቀመሙ በበኩላቸው የጥገናው መጓተትና የቱሪዝም እንቅስቃሴው መስተጓጎል በአስጎብኝነት ህይወታቸውን በሚመሩ 200 የሚደርሱ የማህበሩ አባላትና ከመቶ በማያንሱ በማህበር ያልተደራጁ አስጎብኚዎች ህይወት ላይ ከፍተኛ ጫና እንደፈጠረ ጠቁመዋል።
ሰው አሁን በተረጅነት ደረጃ ላይ ነው ያለው። እጅግ በሚያሳዝን በሚያሳፍር ደረጃ ራሱን ለልመና አጋልጦ የሚገኝበት ሁኔታ ነው ያለው። ከዚህ ውስጥ ጋይዱ ወደ 190 የሚገመት ቁጥር አትነን ያለ ነው። በአንድ ትልቅ ማህበር ስር ነው ይሄ ጋይድ። ብቸኛ ስራው ቱሪዝም ሆኖ እያለ ይሄው ስራው አደጋ ላይ ችግር ላይ በመውደቁ ምክንያት እንቅስቃሴውን ካቆመ እንግዲህ አራተኛ ዓመታችንን ይዘናል። በተለይ አሁን ላይ ደግሞ ነገሮች የተወሳሰቡ ከድጡ ወደ ማጡ በሚያስብል ደረጃ ነገሮች እጅግ አሳሳቢ ተስፋ አስቆራጭ ደረጃ ላይ ነው ያሉት። አንድ ጋይድ ሰርቶ ራሱን እና ቤተሰቡ ማስተዳደር የሚችልበት ደረጃ ላይ እንዳልሆነ ያለው ይሄ እንግዲህ ምንም በቃላት ለመግለጽ ትንሽ ይከብዳል። አንዳንዶቹ ለልመናም እንደገና ቤተሰባቸውን የሚበትኑም አሉ።
የላሊበላ ከተማ የሆቴል ባለ ንብረቶች ማህበር ሰብሳቢ ዮሐንስ አሰፋ ደግሞ በከተማዋ ከ50 በላይ ደረጃቸውን የጠበቁ ሆቴሎች እንዳሉ ገልጸው አሁን ሙሉ በሙሉ በሚባል ደረጃ ስራ አቁመዋል ይላሉ። ቀጥረው ያሰሯቸው የነበሩትን ከ5000 የሚበልጡ ሰራተኞችን ለመበተን እንደተገደዱም አስታውቀዋል።
በላሊበላ ከተማ ከ52 ሆቴሎች በላይ ያሉን፣ እነኚህ ሆቴሎች ከ5ና ከ6000 በላይ ሰራተኛ ያሉ ናቸው። ዛሬ በገጠመን ችግር ቀደም ብሎ በኮቪድ በኋላም በትግራይ ጦርነት አሁንም ባለው ጦርነት ምክንያት ሁሉም ሆቴል ኦልሞስት በሚባል ደረጃ ተዘግተው ነው ያሉት። ሰራተኛም በትነናል። ምክንያቱም በተከታታይ ለ5 ዓመታት ይሄን ያህል ጊዜ ሲደርስብን ለመቋቋም አልቻልንም። ዛሬ በወር 10,000 ብር ሳታገኝ ሰራተኛ ደሞዝ 100 እና 200 ሺህ ብር ለመክፈል ከፍተኛ ችግር። የባንክ ዕዳችንም ሰርተን መክፈል አልቻልንም። ዛሬ ሁሉም ሆቴል ባለቤት ለባንክ ዕዳ ተወጥሮ ነው ያለው። ባንኮቹም ያው ለጊዜው የሚሰጡን መልስ ባናውቀውም እስካሁን ድረስ ያለውን ሁኔታ አላገናዘቡም። አንድና አንድ ክፈሉ እያሉ ነው እያጣደፉ ነው ያሉ። ይህን እንግዲህ አቤቱታ ለመንግስትም ለሁሉም እያሰማን ነው ያለ ነው።
በቅርቡ በመከላከያውና በፋኖ ታጣቂዎች መካከል በላሊበላ ከተማ ላይ በነበረ የተኩስ ልውውጥ ከደረሰው ሰብአዊ ጉዳት በተጨማሪ የቤተ መድኃኔዓለም መጠለያ በሶስት ቦታዎች ላይ የከባድ መሳሪያ ፍንጣሪ እንዳረፈበት የአይን እማኝን ጠቅሶ የአሜሪካ ድምጽ መዘገቡ ይታወሳል። በወቅቱ የአካባቢው አስተያየት ሰጪዎች ቢቻል ግጭቱ በድርድር እንዲፈታ፣ ካልሆነ ደግሞ ተፋላሚዎች ውጊያቸውን ቅርስ ካለበት ቦታ እንዲያርቁ ጠይቀው ነበር። በተባበሩት መንግስታት የትምህርት የሳይንስና የባህል ተቋም ዩኔስኮ በዓለም አቀፍ የሰው ልጆች ቅርስነት በተመዘገበው የቅዱስ ላሊበላ ውቅር አብያተ ክርስቲያን አካባቢ የሚስተዋለው በጦር መሳሪያ የታገዘ ግጭት እንደሚያሳስበው ገልጾ ነበር። ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን አራጌ።
መስፍንን አመሰግናለሁ። በመቀጠል ደግሞ ኤደን ገረመው በአውሮፓውያኑ አዲስ ዓመት ዋዜማ በጎብኚዎች ስለሚጨናነቀው የኒውዮርክ አደባባይ ትነግረናለች።
አሮጌው ዓመት ያለቀ በአዲሱ ሲተካ በኒውዮርክ ታይምስ ስኩዌር አደባባይ በሀገር ውስጥ ጎብኚዎች መሞላቱ ከከተማዋ ተወዳጅ ባህሎች መካከል አንዱ ነው። በየዓመቱ በሺዎች የሚቆጠሩ ሰዎች በማዕከላዊ መንሃተን መንገድ ላይ በመሄድ የዘመኑ መቀየር የሚያበስረውን ትልቁ ኳስ ሲለቀቅ ይመለከታሉ። በኒውዮርክ 2024 ቀደም ብሎ የደረሰ ይመስላል። 2024 የሚል የተጻፈባቸው ቁጥሮች ከሎስ አንጀለስ ድረስ ተጉዞ የመጡ ሲሆን ከገና አንድ ቀን ቀደም ብለው ደርሰዋል።
4 3 2 1 Happy New Year!
እነዚህ ቁጥሮችና ኳሱ ለዋዜማው በ25 ፎቅ እርዝማኔ ላይ ተሰቅለው ቁልቁል ከመለቀቃቸው በፊት እንዲሁ እንዳሉ የሚቆዩ ሲሆን ወደ ታይምስ ስኩዌር የሚሄዱ ሰዎች አብረዋቸው ፎቶግራፍ መነሳት ይችላሉ። ቶም ሃሪስ የታይምስ ስኩዌር ህብረት ባልደረባ ናቸው።
በዚህ በታይምስ ስኩዌር አደባባይ ኳሱን መጣል የጀመርነው ከጎርጎሳውያኑ 1907 አንስቶ ነው። የመጀመሪያው የአዲስ ዓመት ዋዜማ በታይምስ ስኩዌር የተከበረው እንደ አውሮፓውያን አቆጣጠር 1904 ዓ.ም ኒውዮርክ ታይምስ የዜና አውታር እዚህ የሚገኘው ህንጻ ውስጥ ሲገነባ ነው። ከዚያም ሰብዌ የተባለው የፈጣን ሳንድዊች ምግብ ቤት ተከትሎ መጣ። ከዚያ በኋላ ነው ይህ አካባቢ ታይምስ ስኩዌር የተባለው።
ሌላ በክፍለ ዘመኑ ያልተቀየረ ባህል ቢኖር አውዳመቱን የሚያሳምሩት የሚበተኑ ወረቀቶች ናቸው። ነገር ግን እዚህ ባህል ላይ ትንሽ የምትሃትም ታክሎበታል። የከተማዋ ፈታሪክ በአዲሱ ዓመት ምኞቶን በእነዚህ ወረቀቶች ላይ አስፍረው በኋላ ላይ አንድ ላይ ሲበተኑ አንድ ሰው ካገኛቸውና ከያዛቸው ህልሞ እውን ይሆናል ይላል። ይህንን ባህል ለመፈጸም ታዲያ ሰዎች በታይምስ ስኩዌር የምኞት መጻፊያ ላይ ተሰልፈው ይታያሉ። የአዲስ ዓመት ህልማቸውንም እንዲሁ ያሰፍራሉ። ሶፊ የኒውዮርክ ከተማ ነዋሪ ናት።
የሆነ አንድ ሰው ቢያነሳው የሚያስደስት ነገር ነው። የሆነ ሰው ይዞት አንብቦት ከዛ ወደ አዲስ ዓመት ይዞት ሊሻገር ይችላል። እንደሚመስለኝ ይሄ ደስ የሚል ሐሳብ ነው።
በተመሳሳይ ፈርናንዶ የብሩክሊን ነዋሪ ሲሆን የአዲስ ዓመት ዋዜማ እዚህ ስፍራ እገኛለሁ ይላል።
ባለፈው ዓመትም እዚህ ነበርኩ። በዩቲዩብ አምሌ ላይ እየቀረጽኩ አስተላልፌያለሁ።
የአካባቢውን ልምድ የሚያውቁ ሰዎች ታዲያ ሰዎች የዘመን መለወጫውን የሚያበስረው ግዙፍ ኳስ ሲለቀቅ ለማየት የሚመጡ ከሆነ ቀደም ብለው ልዩ የሆነውን ምትሃታዊ ትዕይንት የሚያዩበት ለእይታ ምቹ የሆነ ስፍራን መያዝ ይኖርባቸዋል ይላሉ። ይህ ትዕይንት ብዙዎች የወቅቱን ብርድ ተቋቁመው በታይምስ ስኩዌር ላይ በመቆም የሚከታተሉትም ነው። ለኤሌና ውልፍ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደን እናመሰግናለን። በመቀጠል ደግሞ ስለ አንድ ቴክኖሎጂካዊ ግኝት እንነግራችኋለን። በኮሎራዶ በሚገኘው የሮኪ ተራራ ዙሪያ የሚጥለው በረዶ ባለፉት 2 ዓመታት ውስጥ በእጅጉ ቀንሷል። በዚህ ምክንያት በደረቁ ቀጠና ሕይወትን ያቆየ የነበረው የውሃ መጠን አንሷል ማለት ነው። ኖሃ ሞሎች በኮሎራዶ ዩኒቨርሲቲ የአርክቲክና አልፓይን ቀጠናዎች ተቋም የበረዶ አጥኚ ናቸው። በምዕራብ ዩናይትድ ስቴትስ 60 ሚሊዮን ያክል ሕዝቦች የውሃ ፍላጎታቸው በሚቀልጥ በረዶ ላይ የተመሰረተ ነው። በመላ ዓለም ላይ ያለው ፍላጎት ደግሞ ከቢሊየን በለጥ ያለ ነው ያሉት። ሞሎች በረዶ በሚቀልጥ ጊዜ ምን ያክል ውሃ እንደሚገኝ በመገመት በርቀት መረጃዎችን የሚያጠናክር ቴክኖሎጂ ይጠቀማሉ። በጣም ጥቁር ሰማያዊው የበዛ በረዶን ይወክላል፣ ፈካ ያለው ሰማያዊ ክፍል ደግሞ አነስተኛ በረዶን ያሳያል ያሉት። የሳተላይት ምስል፣ የኮምፒውተር ንድፍና የመሬት ላይ ጥናትን በማቀናጀት ሞሎች እንዲሁም ቡድናቸው የሚቀልጠውን በረዶ መጠን ትንበያ ትክክለኝነት ለማሳደግ ችለዋል። ይህ ምን ያክል ውሃ መለቀቅ እንዳለበትና መቼ መለቀቅ እንዳለበት ለሚወስኑ የውሃ ስርጭት ባለሙያዎች ቁልፍ መረጃ ነው። ኖሃ ሞሎች በድጋሚ የትንበያን ትክክለኝነት ማሳደግ ሲቻል የውሃ ስርጭት አቅምን ማሳደግ ይቻላል። ለጥቅም የሚውል ውሃን በስርዓቱ ውስጥ እንደማስተዋወቅ ነው ያሉት። ሌላው ግኝት ከአውሮፕላኖች ላይ ሆኖ የበረዶውን ስርጭት አቅጣጫ ለመረዳት ያስችላል። በብሔራዊው የህዋ ሳይንስ ተቋም ናሳ የተሰራው አውሮፕላን ሊዳር በተባለው የጨረር ቴክኖሎጂ አማካኝነት ከምድር ላይ መረጃዎችን ያነባል፣ ይለካል። ናሙሎች በድጋሚ በበጋ ወቅት የለካነውን ቁመት በክረምት ከለካነው ላይ ስንቀንስ ትክክለኛውን የበረዶ ጥልቀት ይሰጠናል ያሉት የውሃ ይዘት መጠንም በበረዶ ውስጥ በእጅጉ ስለሚለዋወጥ በረዶውን በእጅ መለካት አሁንም ድረስ ቁልፍ መረጃዎችን ይሰጣል። ይሁንና ጥናቶች የቡድኑ አባላት በጎበኙዋቸው ስፍራዎች ብዛት ልክ የተወሰኑ ናቸው። በርቀት ቴክኖሎጂው የተሰበሰበው መረጃ ሲታከልበት የተሻለ ሙሉ ምስል ይገኛል። የአየር ንብረት ለውጥ የተለመዱ ድግግሞሾችን ሲያውቅ ህይወታቸውን የመሰረቱበትን ሰዎች ፍላጎት ለማሟላት ከበረዶ የሚገኘውን የውሃ መጠን በትክክለኛ ሁኔታ መተንበይ በእጅጉ አስፈላጊ ነው። የተከበራችሁ አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግዶው፣ ኤልያስ አስማረ ደግሞ በድምጽና ምስል ምህንድስናው አብረናችሁ ነበርን። ነገ ሰው ይበለን። መልካም ምሽት።